ይህ የአሜሪካ ድምጽ ነው። በ19፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የምሽት የአርብ ዝግጅታችን አሁን ጀመረ። በኢትዮጵያ የትግል ግጭቶች ለሰብአዊ መብቶች ጥሰት ዋና ምክንያት ሆነው ቀጥሏል ሲል የኢትዮጵያ ሰብአዊ መብት ኮሚሽን አስታወቀ።
አሳሳቢ የሆኑ መከታተሉ ጉዳዮች መካከል በቀዳሚነት የሚጠቀሰው በህይወት የመኖር መብት ነው።
ቀደም ሲል የሰማችኋቸው ዋና ኮሚሽነሩ ዳንኤል በቀለ ናቸው። ባለፉት 5 ዓመታት የሰብአዊ መብት ኮሚሽን የመሩት ዶክተር ዳንኤል በቀለ የሥራ ዘመናቸውን አጠናቀዋል። ባብይርስ ሙሉ ዘገባ ወደ እናንተ ይቀርባል። ይህንና ሌሎች ሀገራዊና ዓለም አቀፍ ዘገባዎች በምሽት ተካተዋል። ዕለተ ዓርብ ሰኔ 28 2016 ዓ.ም። ሰላም ጤና ይስጥልኝ አድማጮቻችን እና ተመልካቾቻችን፣ እንደምን አመሻችኋል? አስማማየ ነኝ። ምሽቱ እያስተናገድኳችሁ ከእናንተ ጋር አመሻለሁ። ለዓለም ዜናዎቹ ስመኝሽ ቆየ እዚህ አብራኛለች። ፕሮግራሙን በማቀናበር ደግሞ ኤልያስ አስማረ በምሽቱ ከኛ ጋር አብሮን ይቆያል። የፕሮግራሙ ዋና አዘጋጅ ቆንጅት ታዬ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voanews ላይ በቀጥታ እየተከታተላችሁ ከኛ ጋር ማምሸት ትችላላችሁ። አሁን ከዓለም ተሰባሰቡ ዜናዎች ልምራችሁ። ስመኝሽ ቆየ ተጠብቃችኋለች።
የተከበራችሁ አድማጮችና ተመልካቾች በድጋሚ እንደምን አመሻችሁ። ለምሽቱ ከያዝናቸው ዜናዎች መካከል የኢትዮጵያ ሰብአዊ መብት ኮሚሽን ዋና ኮሚሽነር ዶክተር ዳንኤል በቀለ የሥራ ዘመናቸውን አጠናቀው ተሰናበቱ፣ ኬንያ አዲስ የብድርና የወጪ ቅነሳ እቅድ ይፋ አደረገችና የሌበር ፓርቲው መሪ ኪር ስታርመር የእንግሊዝ ጠቅላይ ሚኒስትር ሆነው ተመረጡ የሚሉት ይገኙበታል። ወደ ዝርዝሩ እናልፋለን። በኢትዮጵያ የትጥቅ ግጭቶች ለሰብአዊ መብቶች ጥሰት ዋና ምክንያት ሆነው ቀጥለዋል ያለው የኢትዮጵያ ሰብአዊ መብቶች ኮሚሽን በህይወት የመኖር መብትን አሳሳቢ ማድረጉን ዛሬ አርብ ባወጣው አመታዊ ሪፖርቱ አመልክቷል። ዋና ኮሚሽነሩ ዶክተር ዳንኤል በቀለ የትጥቅ ግጭቶቹ እየደረሱት ያሉት ዘርፈ ብዙ ስቃይ እጅግ እየጨመረ መሆኑን ገልጸው ብቸኛው መፍትሄ የሰላም ውይይት ነው ብለዋል። በዛሬው ዕለት የኮሚሽኑን ሪፖርት ለብዙሃን መገናኛዎች ያቀረቡት ዋና ኮሚሽነሩ ዶክተር ዳንኤል በቀለ የአምስት ዓመታት የሥራ ጊዜያቸውን ማጠናቀቃቸውን አስታውቋል። አድማጮችና ተመልካቾች የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። በኬንያ ረቂቅ የታክስ ጭማሪ አዋጅን በመቃወም በተደረጉ ሰልፎች የ39 ሰዎች ሕይወት ማለፉን ተከትሎ ፕሬዝዳንት ዊሊያም ሩቶ አዲስ የብድርና የወጪ ቅነሳ እቅዶችን ዛሬ አርብ ይፋ አድርገዋል። በምስራቅ አፍሪካዊቷ ሀገር የታክስ ጭማሪውን በመቃወም ለወራት የተካሄደው ሰላማዊ ሰልፍ ፖሊስ ወደ ፓርላማ ሊገቡ በመከሩ ሰዎች ላይ ተኩስ በመክፈቱ ወደ ሁከት ተቀይሯል። ጂንዚ በመባል የሚታወቁት በሃያዎቹ ዕድሜ ውስጥ ያሉ ኬንያውያን ወጣቶች የመሩት ሰላማዊ ሰልፍ በአመታዊ የገንዘብ ረቂቅ አዋጅ ላይ ቁጣቸውን የገለጹበት ሲሆን ሀገሪቱ ከፍተኛ የገንዘብ እጥረት እንዳለባት ያስጠነቀቁት ሩቶ አዋጁን እንዲያነሱ አስገድዷቸዋል። ሩቶ ዛሬ በሰጡት መግለጫ ጠቅላላው 346 ቢሊዮን ዶላር ሳይሆን የ177 ቢሊዮን ዶላር በጀት እንዲቀነስ ለብሔራዊ ምክር ቤቱ እናቀርባለን ብለዋል። ኬንያ በተለያዩ ርከኖች የተበደረችው ገንዘብ 78 ቢሊዮን ዶላር የሚደርስ ሲሆን ከኬንያ አጠቃላይ የሀገር ውስጥ ምርት ወይም ጂዲፒ 70% ይሸፍናል። ሩቶ አክለው የብድር ውሳኔው መንግስት ያለበትን የበጀት ጉድለት ከ3.3% ወደ 4.6% ከፍ ቢያደርገውም ለአንዳንድ አገልግሎቶች ክፍያ እንደሚውል ተናግረዋል። እነዚህ ክፍያዎች የሁለተኛ ደረጃ መምህራንንና ተለማማጅ ሐኪሞችን ለመቅጠር እንዲሁም የወተት ዋጋ ለማረጋጋትና ለአርሶ አደሮች ከለላ የሚሰጠውን የማዳበሪያ መርሃ ግብር ለመደገፍ እንደሚውልም አስረድተዋል። የቀዳማዊት እመቤትና የምክትል ፕሬዝዳንቱ ባለቤት ጽህፈት ቤቶችም የሚዘጉ ሲሆን የመንግስት አማካሪዎች ቁጥርም በግማሽ ይቀንሳል። በተጨማሪም የምክትል ፕሬዝዳንቱ ቢሮ ለመጋረጃዎች ወደ 10 ሚሊዮን ሽሊንግ የሚጠጋ ማውጣቱ በዚህ ዓመት ከተገለጸ ወዲህ አሳሳቢ ሆኖ የቆየው የመንግስት ለእድሳት በጀት በግማሽ እንደሚቀንስ ሩቶ አስታውቀዋል። ሩቶ አክለው በመንግስትና በህዝብ ባለስልጣናት የሚደረጉ አላስፈላጊ ያልሆኑ ሁሉም ጉዞዎች ታግደዋል ሲሉ ገልጸዋል። ከፍተኛ ትኩረት ባገኘው የዋሽንግተን ጉዞ ማግስት የሩቶ ውድ የባህር ማዶ ጉዞ ወጪ የቀሰቀሰው ቁጣ ውስጡን ሲብላላ ቆይቷል። በዚህም ምክንያት ከመጀመሪያዎቹ የተቃውሞ ሰልፎች ትንሽ ቀደም ብለው ፕሬዝዳንቱ ወደ ኬንያ ተመልሰዋል። በሰሜን ምስራቅ ኮንጎ በሚገኝ የወርቅ ማዕድን ማውጫ ላይ ሚሊሻዎች ባደረሱት ጥቃት 6 ቻይናውያን ቆፋሪዎችንና 2 የኮንጎ ወታደሮችን መግደላቸውን አንድ የሲቪል ማህበረሰብ ቡድን ሐሙስለት አስታወቀ። ሮብለት የተካሄደው ጥቃት ያነጣጠረው ጋምባ ላይ በተሰኘ መንደርና ኢቱሪ በተባለ ጠቅላይ ግዛት ውስጥ የወርቅ ማዕድን ማውጫ አጠገብ በሚገኝ ብላንኬት በተሰኘ መጠለያ ጣቢያ ላይ መሆኑን የሲቪል ማህበረሰብ ቡድኑ አባል ዢን ሮበርት ባሲሊኮ ተናግረዋል። ምስራቃዊ ኮንጎ በመንግስት ኃይሎችና ከ120 በላይ የታጠቁ ቡድኖች መካከል በሚካሄድ ውጊያ ስትታመስ የቆየች ሲሆን ሚሊሻዎቹ በአካባቢው የሚገኙን ወርቅና ሌሎች ማዕድናት ለመጋራት በሚያደርጉት ጥረት ንጹሃን ዜጎች ላይ ያነጣጠሩ የቦምብ ጥቃቶችን ያካሄዳሉ። ረቡለት በተካሄደው ጥቃት ዛይር በተሰኙ ተቀናቃኝ ታጣቂዎች ይጠበቅ የነበረ የማዕድን ማውጫ ላይ ጥቃት ከመድረሳቸው በፊት መኖሪያ ቤቶችን በእሳት ማቃጠላቸውን ባሲሊኮ ላሶሴትድ ፕሬስ አመልክቷል። በጥቃቱ 6 ቻይናዊ ማዕድን አውጪዎችና 2 የኮንጎ ወታደሮች ሲገደሉ ታግተው የተወሰዱ ሌሎች 2 ማዕድን አውጪዎች ይደረሱበት አልታወቀም። የተባበሩት መንግስታት ድርጅት በምስራቅ ኮንጎ የሚፈጸሙት አንዳንድ ጥቃቶች የጦር ወንጀልና በሰው ልጆች ላይ የሚፈጸሙ ወንጀሎች ሊባሉ እንደሚችሉ ገልጿል። አድማጮች እየተከታተላችሁት ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የዜና ሰዓት ነው። ወደ አውሮፓ ይጓዙ የነበሩ ፍልሰተኞች የተሳፈሩበት ጀልባ ሞሪታኒያ የባህር ዳርቻ ላይ ተገልብጦ ወደ 90 የሚጠጉ ሰዎች መሞታቸውን የሀገሪቱ መንግስት መገናኛ ብዙሃንና አንድ የአካባቢ ባለስልጣን ትላንት ሐሙስ አስታወቁ። ሌሎች በርካታ ፍልሰተኞች ደግሞ የደረሱበት አልታወቀም። የሞሪታኒያ የዜና ወኪል በዘገባው ከሀገሪቱ በስተደቡብ ምዕራብ ከምትገኘው ጎዲጎ ከተማ 4 ኪሎ ሜትር ርቀት ላይ የሞሪታኒያ የባህር ጠረፍ ጠባቂዎች ሰኞ ሰኔ 24 ቀን በአትላንቲክ ውቅያኖስ ዳርቻ ላይ በተገለበጠችው ባህላዊ የአሳ ማጥመጃ ጀልባ ላይ ተሳፍረው የነበሩ የ89 ሰዎችን አስክሬን አግኝተዋል ብሏል። በተጨማሪም የባህር ጠረፍ ጠባቂዎቹ አንዲት የ5 ዓመት ሴት ልጅን ጨምሮ 9 ሰዎችን ማትረፋቸውን ዘገባው አመልክቷል። በህይወት የተረፉት ሰዎች ጀልባዋ ከሴኔጋልና ጋምቢያ ድንበር ላይ 170 መንገደኞችን አሳፍራ መነሳታቸውን መናገራቸውን የጠቀሰው ዘገባ 72 ሰዎች እስካሁን የደረሱበት አለመታወቁን ጠቅሷል። ማንነታቸው እንዳይጠቀስ የጠየቁ የአካባቢው ከፍተኛ ባለስልጣንም መረጃው ትክክል መሆኑን ለአዣንስ ፍራንስ ፕሬስ አረጋግጠዋል። በኃይለኛ ሞገድ ምክንያት በአትላንቲክ ውቅያኖስ ላይ የሚደረግ ጉዞ እጅግ አደገኛ ሲሆን ከመጠን በላይ ሰዎች የጫኑ ጀልባዎች የሚጓዙት ስደተኞች አብዛኛውን ጊዜ የሚጠጡት በቂ ውሃ ሳይኖራቸው ነው። ነገር ግን በሜዲትራኒያን ባህር ላይ የሚደረገው ቁጥጥር እየጨመረ በመምጣቱ በውቅያኖሱ በኩል የሚጓዙ ፍልሰተኞች ቁጥር እየጨመረ መጥቷል። ከ10 ዓመት በላይ በተቃዋሚ ፓርቲነት የቆየው የእንግሊዝ ሌበር ፓርቲ ምርጫውን በከፍተኛ የድምጽ ብልጫ ማሸነፉን ተከትሎ የፓርቲው መሪ ኪር ስታርመር ዛሬ አርብ በይፋ ጠቅላይ ሚኒስትር ሆነው ተመርጠዋል። ስታርመር የእንግሊዝ መሪነቱን ስፍራ የተረከቡት በቤኪንግሃም ቤተ መንግስት ከንጉስ ቻርልስ ሳልሳዊ ጋር በተካሄደ የግል ስነ ስርዓት ነው። በቤተ መንግስት ለንጉሱ የስራ መልቀቂያቸውን አቅርበው ከቤተሰባቸው ጋር የተሰናበቱት የወግ አጥባቂው መሪ ሪሺ ሱናክ ባደረጉት ንግግር ይህ አስቸጋሪ ቀን ነው፣ ግን ከዚህ ስራ የምለቀው በዓለም ላይ ምርጥ የሆነች ሀገር ጠቅላይ ሚኒስትር ሆኜ በማገልገሌ ኩራት እየተሰማኝ ነው ብለዋል። ሱናክ ዛሬ ጧት ሽንፈታቸውን በተቀበሉበት ወቅት መራጮች ከባድ ውሳኔ አሳልፈዋል ብለው ነበር። ከስድስት ሳምንት በፊት ምርጫው በአፋጣኝ እንዲደረግ ጥሪ ባደረጉበት በዚያው ቦታ ላይ ቆመው ባደረጉት ንግግር ለስታርመር መልካሙን ሁሉ ተመኝተው የወሰዷቸው የተሳሳቱ እርምጃዎችንም አምነው ተቀብለዋል። ቁጣችሁን ሰምቻለሁ፣ ቅር መሰኘታችሁን ተረድቻለሁ፣ እናም ላጣነው ውጤት ኃላፊነቱን እወስዳለሁ ያሉት ሱናክ ደከመኝ ሰለቸኝ ሳይሉ ሲሰሩ ለነበሩ የወጋ አጥባቂው ፓርቲ ተፎካካሪዎችና የዘመቻ አስተባባሪዎች በእናንተ ጥረት የሚገባውን ውጤት ማምጣት ባለመቻላችን አዝናለሁ ሲሉ ይቅርታ ጠይቀዋል። በአብዛኛው ተጠቃሎ የገባው የምርጫ ውጤት እንደሚያሳየው ሌበር ፓርቲ ከ650 መቀመጫዎች 410ን ያሸነፈ ሲሆን ወጋ አጥባቂው 118 መቀመጫ ብቻ ነው ያገኙት። እንዲህ አይነት አደራ ከትልቅ ኃላፊነት ጋር ይመጣል ሲሉ ለደጋፊዎቻቸው የተናገሩት አዲሱ ጠቅላይ ሚኒስትር ስታርመር ከአመታት ተስፋ መቁረጥ በኋላ የሰዎችን አመኔታ ለመመለስ የምናደርገው ትግል ቀሪውን ዘመናችንን የሚወስን ነው ብለዋል። ስታርመር ያገኙት ድል ከተዳከመው ኢኮኖሚ በተቋማት ላይ ከመታየው የእምነት ማጣትና ከማህበራዊ ተሰስር መላላት ጋር የተያዙ ፈተናዎች ተደቅኖበታል። በመጨረሻም የእስራኤል ጦር አርብለት ዌስት ባንክ አካባቢ በመትገኛው ጄኒን ከተማ ያየር ድብደባን ያካተተ የጸረ ሽብር ዘመቻ ማካሄዱን አስታወቀ። የፍልስጤም ባለስልጣናት በበኩላቸው 5 ሰዎች መገደላቸውን አስታውቀዋል። ጦሩ እንደመለከተው የእስራኤል ወታደሮች አሸባሪዎች ራሳቸውን ከልለው በተደበቁበት ህንጻ ላይ ከበባ በማድረግ የተኩስ ልውውጥ ካደረጉ በኋላ ባካሄደው የአየር ጥቃት በአካባቢው የነበሩ በርካታ አሸባሪዎች ጉዳት ደርሶባቸዋል ብሏል። ታጣቂው ቡድኑ ጠንካራ ይዞታ ይዞ ከተንቀሳቀሰበት በነበረበት ጄኒን ግጭት የተቀሰቀሰው መንግስት በእስራኤል ቁጥጥር ስር በሚገኘው ዌስት ባንክ ለአዲስ ሰፋሪዎች ወደ 5300 የሚጠጉ ቤቶችን ለመገንባት እቅድ አለው ሲል የእስራኤል ጸረ ሰፈራ ክትትል ቡድን ካስታወቀ በኋላ ነው። ፒስናው የተሰኘው ቡድን ይፋ ያደረገው የቤቶች ግንባታ እቅድ ወጋ አጥባቂው መንግስት እስራኤል በዌስት ባንክ ላይ ያላትን ቁጥጥር ለማጠናከርና ወደፊት የፍልስጤም መንግስት እንዳይፈጠር ለመከላከል የሚከተለው ስልት ነው። ፍልስጤማውያን ነጻ መንግስት ለመመስረት እንደ አውሮፓውያን አቆጣጠር በ1967 ዓ.ም በተካሄደው የመካከለኛው ምስራቅ ጦርነት የተያዙትን የዌስት ባንክ፣ የምስራቅ ኢየሩሳሌምንና ጋዛ አካባቢዎችን ይፈልጋሉ። እስራኤል በጋዛ የምታካሂደው ጦርነት ከጀመረ ወዲህ በዌስት ባንክ ያለው ግጭትም እየጨመረ ሄዷል። በጋዛ እየተካሄደ ባለው ጦርነትም እስካሁን ከ38000 ፍልስጤማውያን በላይ መገደላቸውን የጋዛ ጤና ሚኒስቴር አስታውቋል። ለሳምንታት ቆሞ የነበሩ የተኩስ አቁም ንግግሮች እንደገና እየጀመሩ ሲሆን የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽህፈት ቤት ውይይቱን ለመቀጠል ተደራዳሪዎችን እንደሚልክ ሐሙስለት አስታውቋል። አድማጮች ለሰዓቱ ያዝናቸው ዜናዎች እነዚህ ነበሩ። ለቀሪዎቹ መሰናዶች ወደ አስማማው ልመልሳችሁ።
አድማጮቻችን እና ተመልካቾቻችን ቀደም ሲል የዓለም ዜናዎች እናንተ ደረሱ። ለዜናዎቹ ስምንሽና አመሰግናለሁ። እየተከታተላችሁ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ እየተላለፈላችሁ የሚገኘውን የሰኞ ሰኔ 8 2016 ዓ.ም የምሽቱ ዝግጅታችን ነው። በምሽቱ የዌብና ማህበራዊ ድረገጽ ፕሮዲውሰራችን አባዮ ገበያውናት፣ የፕሮግራሙ አዘጋጅ ቆንጅት ታየናት፣ ፕሮግራሙ እየመራው ወድናንተ ጋር አብራችሁ የማመሸው ደግሞ አስማማየ ነው ነኝ። አሁን ወደ ለቷ አብይ ርዕስ እንላለን። በኢትዮጵያ የትጥቅ ግጭቶች ለሰብአዊ መብቶች ጥሰት ዋና ምክንያት ሆነው ቀጥሏል ያለው የኢትዮጵያ ሰብአዊ መብቶች ኮሚሽን በሕይወት የመኖር መብትን አሳሳቢ ማድረጉን ዛሬ አርብ ባወጣው ዓመታዊ ሪፖርቱ አመላክቷል። ዋናው ኮሚሽነሩ ዶክተር ዳንኤል በቀለ የትጥቅ ግጭቶቹ ያደረሱት ያሉ ዘርፈ ብዙ ስቃይ እጅግ እየጨመረ መሆኑን ገልጸው ብቻኛው መፍትሄ የሰላም ውይይት ነው ብለዋል። በዛሬው ዕለት የኮሚሽኑ ሪፖርት ለብዙሃን መገናኛዎች ያቀረቡት ዋና ኮሚሽነሩ ዳንኤል በቀለ የአምስት ዓመታት የሥራ ጊዜያቸውን ማጠናቀቃቸውን አስታውቋል። ኬኔዲ አባተ።
የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ 3ኛውን የኢትዮጵያ አመታዊ የሰብአዊ መብቶች ሁኔታ ሪፖርት ዛሬ አርብ ሰኔ 28 ቀን 2016 ዓ.ም ይፋ አድርጓል። ከሰኔ ወር 2015 ዓ.ም ጀምሮ እስከ ሰኔ ወር 2016 ዓ.ም ያለውን የአንድ አመት ጊዜ የሚሸፍነው የኮሚሽኑ ባለ 132 ገጽ ሪፖርት በተለያዩ የሰብአዊ መብቶች ዘርፎች አሳሳቢ ያላቸውንና መሻሻል እንደታየባቸው የገለጻቸውን ጉዳዮች አካቷል። በኮሚሽኑ ዋና ኮሚሽነር ዳንኤል በቀለ ለብዙሃን መገናኛዎች የቀረበው ይሄው ሪፖርት በአሳሳቢነታቸው እንደቀጠሉ ከዘረዘራቸው የሰብአዊ መብቶች ጥሰቶች መካከል በሕይወት የመኖር መብት ዋናው ነው።
በሪፖርት ዘመኑ አሳሳቢ ሆኖ ከቀጠሉ ጉዳዮች መካከል በቀዳሚነት የሚጠቀሰው በሕይወት የመኖር መብት ነው። በተለይም ከአማራና ኦሮሚያ ክልሎች በተጨማሪ በአፋር፣ በቤኒሻንጉል ጉሙዝ፣ በጋምቤላ፣ በማዕከላዊ ደቡብ ኢትዮጵያና በሶማሌ ክልሎች የትጥቅ ግጭት ሁነቶች የተመዘገቡ ሲሆን በትጥቅ ግጭትና በግጭቶች አውድ ውስጥ በሚፈጠሩ የሰብአዊ መብቶች ጥሰቶች ሳቢያ በርካታ ሰዎች ለሞት፣ ለአካል ጉዳት፣ ለመፈናቀል፣ ለንብረት መውደምና ለሌሎች ጉዳቶች ተዳርገዋል።
የሲቪል ሰዎች እንግዲያ ጨምሮ አብዛኛው የሰብአዊ መብቶች ጥሰቶች በግጭት አውድ ውስጥ የተፈጸሙ መሆናቸውን የተናገሩት ዋና ኮሚሽነሩ ለዚሁም ተፋላሚ ኃይሎች ለሲቪሎች ሳይጠነቀቁ የሚወስዷቸው ወታደራዊ እርምጃዎች ብሎም በሲቪሎች ላይ ያነጣጠሩ ጥቃቶች ዋና ምክንያቶች እንደሆኑ አመልክተዋል።
በሲቪል ሰዎች ላይ እየደረሰ ያለው ጥቃትና ጉዳት ከሁሉም ወገኖች እየመጣ ነው። በመንግስት ጸጥታ ኃይሎች የሚፈጸም ጉዳት አለ፣ በታጣቂ ቡድኖች የሚፈጸም ጉዳት አለ። ስለዚህ ሁለቱም በዚህ ጉዳይ ውስጥ በሰብአዊ መብት ጥሰት ላይ ተሳታፊዎች ናቸው። የሚበልጠው የማን ነው የሚለውን ለማመዛዘን የሚበቃን ያህል መረጃ የለንም። ምክንያቱም እነዚህ አካባቢዎች በመንፈልጋቸው መጠን ተደራሽ አይደሉም። የጸጥታ ሁኔታው በአካባቢው ላይ በመንፈልገው መጠን ተገኝተን ለማጣራትና ለማረጋጋት ገና የሚያስችል ባለመሆኑ የተነሳ የዛ አይነት ድምዳሜ ላይ አልደረስንም።
በሲቪሎች ላይ ለሚፈጸሙ ዘርፈ ብዙ ጥቃቶች መንግስትና አማጽያን አንዳቸው ሌላቸውን ተጠያቂ በማድረግ ሲወነጃጀሉ መቆየታቸው ይታወቃል። በግጭት አውድ ውስጥና ግጭት በሌለባቸው ሁኔታዎች ጭምር በተለይ በአማራና በኦሮሚያ ክልሎች የሚፈጸም ከህግ ውጪ የሆነ የሲቪል ሰዎች ግድያ እንዲሁም ሲቪል ሰዎችን ኢላማ ያደረገ እገታ፣ ገንዘብ ማስከፈል እና ታጋቾችን መግደል አሳሳቢ ሆነው ከቀጠሉ የሰብአዊ መብቶች ጥሰቶች ውስጥ እንደሆኑም በሪፖርቱ ተመላክቷል። ለአስር ወራት ተግባራዊ ሆኖ የቆየው የአስቸኳይ ጊዜ አዋጅም በሰብአዊ መብቶች ሁኔታ ላይ ከፍተኛ ተጽዕኖ ካሳደሩ ክስተቶች መካከል እንደነበረ ዋና ኮሚሽነሩ አብራርተዋል።
በአስቸኳይ ጊዜ አዋጁ አውድ ውስጥ በርካታ ሰዎች ያለ ኮማንድ ፖስቱ ትዕዛዝ መደበኛና መደበኛ ባልሆኑ ማቆያ ቦታዎች ውስጥ ለተራዘመ እስር ተዳርገዋል። በርካቶች ለቀናት ወይም ለሳምንታት ያሉበት ቦታ እንኳን ሳይገለጽ ወይም ሳይታወቅ በእስር ቆይተዋል። የአስቸኳይ ጊዜ አዋጁን ማብቃት ተከትሎ የተወሰኑ ሰዎች ከእስር ተለቀዋል። በተወሰኑ ሰዎች ላይ ደግሞ ክስ ቀርቧል።
በብዙ ቦታዎች ከህጋዊ ስርዓት ውጪ የሚፈጸም የዘፈቀደ እስር በአብዛኛው መደበኛ ባልሆኑ ቦታዎች ይዞ ማቆየትና ያስገድዶ መሰወር ተግባርም በአሳሳቢነታቸው መቀጠላቸውን የገለጸው የኮሚሽኑ ሪፖርት ግጭቶች እያስከተሉ ያሉት ኢኮኖሚያዊና ማህበራዊ ችግሮችም መባባሳቸውን አመልክቷል። በአገሪቱ ያለውን የግጭት አዙሪትና መዘዙን ለማስቆም መፍትሄ ነው ያሉትን ዋና ኮሚሽነሩ ይገልጻሉ።
በአገሪቱ የተለያዩ ክፍሎች የሚካሄዱ የትጥቅ ግጭቶች በየአካባቢው ነዋሪዎች ላይ እያደረሰ ያለው ዘርፈ ብዙ ስቃይ እጅግ እየጨመረ መምጣቱን በማገናዘብ ብቸኛው ዘላቂ መፍትሄ ሰላማዊ ውይይት ብቻ መሆኑን ሁሉም ወገኖች ተቀብለው በቁርጠኝነት የተገብሩት ዘንድ እንዲሁም በሀገራዊ ምክክርና በሽግግር ፍትህ ሂደቱ ሁሉም ባለድርሻ አካላት በቅን መንፈስ ይሳተፉ ዘንድ አበክረን አደራ ለማለት እንወዳለን።
ደም አፋሳሹ የሰሜን ኢትዮጵያ ጦርነት በሰላም ስምምነት ከተጠናቀቀ በኋላ በኦሮሚያና በአማራ ክልሎች የቀጠሉ ግጭቶች መሰል መፍትሄ እንዲያገኙ የሚቀርቡ ጥሪዎችና ጥረቶች እስካሁን ፍሬ አላፈሩም። ለዚህም ተፋላሚ ኃይሎች እርስ በርስ ይወነጃጀላሉ። ኢሰመኮ በሪፖርት አመቱ የተመዘገቡ የሰብአዊ መብቶች ሁኔታን ለማሻሻል ያስችላሉ ካላቸው ተግባራት መካከል የሽግግር ፍትህ ፖሊሲ መጽደቁን በዋናነት ጠቅሷል። ከታጠቁ ኃይሎች ጋር የተጀመሩ ሰላምን የማምጣት እንቅስቃሴዎችም አበረታች ናቸው ካለ በኋላ በዘላቂነት መቀጠል እንዳለባቸው አሳስቧል። የኮሚሽኑን ምክረ ሐሳብ ተቀብሎ በመፈጸም ረገድ በማረሚያ ቤቶችና በተለያዩ የመንግስት ተቋማት የተስተዋሉ መሻሻሎች መኖራቸውንም ሪፖርቱ ጠቁሟል። ይሁንና አፈጻጸሙ ከቦታ ቦታ እንደሚለያይ የኢሰመኮ ምክትል ዋና ኮሚሽነር ራኬብ መሰለ ገልጸዋል።
በተለያዩ ክልሎች ላይ ግን የኛን ምክረ ሐሳብ ራሱ መሰረት አድርገው የክልል ካውንስሎች ወይም ምክር ቤቶች አስፈጻሚ አካላቶችን ተጠያቂ ሲያደርጉም ያያያንበት ክልሎች አሉ። የኛ መሰረት አድርገው ከሰባዊ መብቶች ኮሚሽን ይሄን ተብሎ ነበር ምን አደረጋችሁ ምን አደረሳችሁ ተብሎ። በዚህ መልኩ ሁሉም ክልሎች ቢሰሩ እንዲሁም ደግሞ የፌደራሉም የህዝብ ተወካዮች ምክር ቤትም በዚህ መልኩ ቢሰራ የተሻለ ለውጥ ይመጣል ብለን ተስፋ እናደርጋለን።
ይበንዲ እንዳለ የኢሰመኮ ዋና ኮሚሽነር ዳንኤል በቀለ ኮሚሽኑን ለመምራት የተሰየሙበትን የስራ ዘመን ማጠናቀቃቸውን ሪፖርቱን ባቀረቡበት ወቅት አስታውቀዋል። የህዝብ ተወካዮች ምክር ቤት አዲስ ዋና ኮሚሽነር እስኪሾም ድረስ በኢሰመኮ ማቋቋሚያ አዋጅ መሰረት ምክትላቸው ወይዘሮ ራኬብ መሰለ ኃላፊነቱን እንደሚረከቡም ገልጸዋል። አዋጁ የስራ ዘመናቸው ያበቃ ኃላፊዎች በድጋሚ ሊሾሙ እንደሚችሉ ይደነግጋል። አሜሪካ ድምጽ ተከታዩን ብለዋል።
እኔ መጀመሪያም ይሄን አላፊነት ስረከብ አንድ ተርም አገልግዬ ተቋም ለመመስረት መሰረት ድንጋይ ጥለን ተቋም እንደምንም ገንብተን በአንድ ተርም አገልግሎቴን ለማጠናቀቅ ነው የጀመርኩት እንጂ ሁለት ተርም ለማገልገል አስቤ አልነበረም ይሄን አላፊነት የተረከብኩትና የኔ ዋና ኮሚሽነርነት አገልግሎት ያው ይሄንን ዘመን ላይ ያበቃል ከአምስት አመት አገልግሎት በኋላ ማለት ነው። መቀጠል የማያስፈልግበት አንዱ ምክንያትም ራሱ የተቋም ግንባታ ለምምድ እንደዚህ መሆን ስላለበት ነው። በአንድ ተቋም ውስጥ አንድ አመራር ላይ የነበረ ሰው በአንድ ተርም ማከናውን የሚገባውን አከናውኖ ደግሞ ለሚቀጥለው መሪ አስረክቦ ቢሄድ ጥሩ የተቋም ግንባታ ለምምድ ነው ብለን ስለምናምንም ጭምር ነውና ጥሩ ነው የተጀመረው። በዚህ መሰረት መቀጠል አለብን ብለን ነው የምናስበው። ይሄንን በተጀመረበት መንገድ ለማስቀጠል የሚያስፈልገው በህጉ መሰረት መስራት ነው። ባለድርሻ አካላት በሙሉ ካገዙት በተለይም ደግሞ ከቅርብ ጊዜ ወዲህ በጣም እየገጠመው ያለው የፋይናንስ እጥረት ላይ ድጋፍ ካገኘ የበለጠ ተጠናክሮ እንደሚቀጥል እምነት አለኝ።
የህዝብ ተወካዮች ምክር ቤት አፈጉባኤ ታገሰ ጫፎም የአገልግሎት ጊዜያቸውን ያጠናቀቁትን ዋና ኮሚሽነር ዳንኤል በቀለን ዛሬ አሰናብተዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን በዶክተር ዳንኤል በቀለ ዋና ኮሚሽነርነት እየተመራ በዓለም አቀፉ የብሔራዊ ሰብአዊ መብቶች ተቋማት ጥምረት የፓሪስ መርሆችን ወይም የተአማኒነት መለኪያዎችን ለሚያሟሉ ብሔራዊ የሰብአዊ መብቶች ተቋማት የሚሰጠውን ኤ ስታተስ ወይም ደረጃ 1 በ2014 ዓ.ም ታሳስ ወር አግኝቷል። ዋና ኮሚሽነር ዳንኤል በቀለም በቅርቡ የአውሮፓ ህብረትን የሹማን ሽልማት እንዲሁም ለሰብአዊ መብቶች መከበር የህይወት ዘመን አስተዋጽኦ ላበረከቱ ግለሰቦች የሚሰጠውን የጀርመን አፍሪካ ሽልማት ማግኘታቸው ይታወሳል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የምሽቱን ዝግጅታችን ነው። ቀደም ሲል የሰብአዊ መብት ሪፖርትን የተመለከተውን የዕለቱን አብይ ርዕስ ተከታትለን ተመለስ። አሁን የትንታኔው መጽሔት ይቀጥላል። የትንታኔው መጽሔት የመጀመሪያ ቅንብራችን በምስራቅ ጉራጌ ዞን የደረሰው ሁኔታ ይመለከታል። በምስራቅ ጉራጌ ዞን ቡይ ከተማ አስተዳደር አራት ሴት ህጻናት ከባድ ዝናብ ባስከተለው የውሃ ሙላት መወሰዳቸውን የከተማው አስተዳደር አስታወቀ። የከተማው ከንቲባ አቶ በለጠ ጫካ ገዳቱ በደራሽ ውሃው ከተወሰዱ አራት ህጻናት እስካሁን የሁለቱ አስከሬን መገኘቱን ለአሜሪካ ድምጽ ተናግረዋል። በእጅጉ ማዘናቸውን የገለጹት የአንዲቱ ሟችን ህጻን ወላጅ አባት አቶ ሙሉነ ሻንቆ ሌላዋ ልጃቸው እህቷ በደራሽ ውሃ ስትነጠቅ በማየቷ በከፍተኛ ስነልቦናዊ ጫና ውስጥ እንደምትገኝ አመላክተዋል። ከጥቂት ቀናት በፊት የባተው የክረምት ወቅት ከመደበኛው በላይ ዝናብ የሚጥልበት መሆኑን የገለጸው የኢትዮጵያ ሜትሮሎጂ ኢንስቲትዩት ህብረተሰቡ የልጆቹን እንቅስቃሴ እንዲቆጣጠር አሳስቧል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ አለው።
በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን ቡይ ከተማ በሚገኘው የከለክንደ ወንዝ ሙላት ተወሰዱ ከተባሉ አራት ህጻናት ውስጥ የአንዲቱ አባት አቶ ሙሉነ ሻንቆም በከፍተኛ ሐዘን ውስጥ መሆናቸውን ለአሜሪካ ድምጽ በስልክ ተናግሯል።
እኔ ልጅ አንደኛው ተወስዳለች፣ አንደኛው ነው የተረፈች። ከሶስቱ ሁለቱ ተርፎልኛል፣ አንደኛው ነው እንትን ያለች። በቃ ያሉትን በአጠቃላይ የነበሩ ያው እንደ መረጃ እንደሰማሁት ከሆነ ስምንት ነው የሉት ተባለ። አሁን ስለያሉትን አራቱ ተርፈዋል። ያው ሌሎቹ ሁለቱ የት እንደሆኑም አላወቅኩም። ብቻ በተጠሉ ያው ጓደኛሞች ናቸው አራቱንም የሞቱት።
ከትናንት በስቲያ ረቡዕ ማለዳ 12 ሰዓት ለጸበል በሚል ወደ ከለክንደ ወንዝ በአንድ ላይ መወርዳቸው ከተነገረው ስምንት ህጻናት ውስጥ ሶስቱ የእርሳቸው ልጆች እንደነበሩና አንዷ በደራሽ ውሃ እንደተወሰደችባቸው አቶ ሙሉን አስረድተዋል። ቃል ኪዳን የተባለች ሌላኛው ልጃቸው ደግሞ ጎርፍ እየወሰዳት ሳለ ቁጥቋጦ ላይ በመንጠልጠል መትረፏን አቶ ሙሉን ገልጸው፣ እህቷ ግን በወንዝ ሙላት ስትበላ በማየቷ በከፍተኛ መደናገጥና የስነ ልቦና ጭንቀት ውስጥ እንደምትገኝም አመልክቷል።
ያው ቀን ያመጣብን እኛ በድንጋጤና ባዘን ላይ ነው ያለው። መርከን በተስፋ አይኖርም።
የቡይ ከተማ አስተዳደር ከንቲባ አቶ በለጠ ጫካም ለጸበል ብለው ወደ ከለክንደ ወንዝ የወረዱ እድሜያቸው ከ14 እስከ 16 የሚሆኑ አራት ህጻናት በድራሽዋ መወሰዳቸውን ለአሜሪካ ድምጽ በስልክ አረጋግጧል።
እድሜያቸው ከ14 እስከ 16 የሚጠጉ ህጻናት ናቸው። ወጣት ሴቶች እንግዲህ ለጸበል ለመጠመቅ በሚል ከከተማው ወደ 5 ኪሎ ሜትር በሚልቅ አካባቢ ላይ እንቅስቃሴ ያረጋጉ በጠዋት እዛው ሲመለሱ ያው ወንዝ ሞልቶ ስለነበረ እዛው እንደገቡ ነው መረጃው የደረሰንና ከነሱ ውስጥ ያው አንድ ሴት ልጅ ናት የቀረችው።
በድራሽዋ ከተወሰዱት አራቱ ህጻናት እስካሁን የሁለቱ አስክሬን መገኘቱና የቀሮችን ለማግኘትም ፍለጋ ተጠናክሮ መቀጠሉን ከንቲባው አመልክቷል።
ከዛ ውስጥ ያው አራቱ ውሃው እንደተወሰዱና የመጨረሻ የቀረችዋ ልጅ ናት መረጃ ምንጮና ከተማው መረጃ ተጠጭን። እንግዲህ ከዛን ጊዜ ጀምሮ አራቱንም አስክሬን የማፈላለግ ስራ ያው እስከዛሬ ድረስ እየተሰራ ነው ያለው። በሂደቱም ሁለቱ ከብዙ ፍለጋ በኋላ አግኝተን ዛሬ ከብርት መፈጠር ይችላል። ቀሪ ሁለቶቹ ደግሞ እየተም በማፈላለግ ሂደት ላይ ነው ያለን። ዝናብ ወቅት ስለነበረ ያው ዝናብ ሲዘን በወዞች መውለጣቸው ግድ ነው። ያው ድልድይ የለውም አጋጣሚ በዛው ያው ሲቀንስ ነው ሰው የሚሻገሩ። ያው ህጻንነትም ሆነባቸው ነው መሰለኝ እሱን ለመሻገር ሲታፈሩ አይነት ይመስላል ተፈጠረው ችግር ማለት ነው።
የኢትዮጵያ ሜትሮሎጂ ኢንስቲትዩት የሜትሮሎጂ ትንቢያና ቅድመ ማስጠንቀቂያ ምርመራ ዘርፍ ምክትል ዋና ዳይሬክተር ዶክተር አሳምነው ተሾመም ከጥቂት ቀናት በፊት የባተው የክረምት ወቅት ኢትዮጵያ በአመቱ ውስጥ ካሏት 3 የዝናብ ወቅቶች ውስጥ ከመደበኛ በላይ ዝናብ የምትጥልበት እንደሆነ ተናግሯል።
የተለያዩ የአየር ሁኔታ ክስተቶች አሉ። የምስራቅና የመካከለኛ ፓሲፊክ ውቅያኖስ ከመደበኛ በታች መቀዝቀዝ ወይንም ላይና የሚባለው የአየር ሁኔታ ክስተት በክረምት ውስጥ ሊፈጠር እንደሚችልና ከግንዛቤ ተወስዷል ማለት ነው። ስለሆነም በዘንድሮ በክረምት 2016-17 ዓመተ ምህረት የክረምት ዝናብ ተጠቃሚ በሆኑ የሀገራችን አካባቢዎች ማለትም የአፋር ክልል፣ የትግራይ ክልል፣ የአማራ ክልል፣ የቤኒሻንጉል ጉሙዝ ክልል፣ ጋምቤላ፣ አብዛኛው የኦሮሚያ ክልል ዞኖች፣ የደቡብ ምዕራብ ኢትዮጵያ፣ የማዕከላዊ ኢትዮጵያና የምስራቅ ሀገራችን አካባቢዎች ከመደበኛ በላይ የሆነ የዝናብ መጠንና ስርጭት እንደሚኖራቸው ትንበያ ተሰጥቷል ማለት ነው። በዚህ ባሳለፍነው የሰኔ ወር እንኳን 45 በሚደርሱ የሀገራችን አካባቢዎች ላይ በ24 ሰዓት ውስጥ እጅግ ከባድ መጠን ያለው ዝናብ የተመዘገባቸው አካባቢዎች አሉ። በ24 ሰዓት እስከ 30 ሚሊሜትር እስከ 100 ሚሊሜትር እጅግ ከባድ መጠን ያለው ዝናብ የተመዘገባቸው የሀገራችን አካባቢዎች አሉ ማለት ነው። ስለሆነም እነዚህ ከባድ መጠን ያለው ዝናብ በሚደጋገምበት ወቅት ለቅጽበታዊ ጎርፍ መፈጠር መንስኤ ሊሆን ይችላል ማለት ነው። በተለይ በሀገር አቀፍ ደረጃ በብልድኝም በክረምት ወቅት የሚኖር የዝናብ መጠንና ስርጭት ተጽዕኖ የሚያደርስባቸው አካባቢዎች አሉ ማለት ነው።
ይህንን ተከትሎም የተለያዩ ተፈጥሯዊ አደጋዎች በከተማም በገጠርም እያጋጠሙ መሆኑን ዋና ዲሬክተሩ ገልጸው ሊደረግ ስለሚገባው ጥንቃቄ አብራርቷል።
ስለሆነም ማህበረሰቡና የሚመለከታቸው አካላት ከወዲሁ አስፈላጊው ዝግጅትና ጥንቃቄ ማድረግ ያስፈልጋል። በየዕለቱ ተፋሰሶች የሚይዙትን የውሃ መጠን፣ የውሃ ከፍታ የቅርብ ክትትል በማድረግ ለማህበረሰቡ እንደዚሁ አስፈላጊውን ግንዛቤ እንዲኖረው ማድረግ ያስፈልጋል ማለት ነው። ሌላው እንደዚሁ በከተሞች አካባቢ ቅጽበታዊ ጎርፍ ሊኖር የሚችለው በተለይም ከውሃ ማፋሰሻ ቱቦዎችና ከቆሻሻ አወጋገድ ስርዓት ጋር ተያይዞ ስለሆነ በተለይም በከተሞች አካባቢ ማህበረሰቡ በየአካባቢው በየሰፈሩ ያለው የውሃ ማፋሰሻ ቱቦዎች ከወዲሁ የማጽዳት የመንከባከብ ስራዎችን በመስራት ሊደርስ የሚችለውን ተጽዕኖ መቀነስ ያስችላል ማለት ነው። በአጠቃላይ ግን የዘንድሮ ክረምት የክረምት ተቃይ በሆኑ የሀገራችን አካባቢዎች ላይ ከመደበኛ በላይ የሆነ የዝናብ መጠንና ስርጭት ይኖራቸዋል።
ከክረምቱ ወቅት ጋር ተያይዞ የጎርፍ ሙላት የሚጠበቅ በመሆኑም ህብረተሰቡ የልጆችን እንቅስቃሴ እንዲቆጣጠርና ተገቢውን ጥንቃቄም እንዲያደርግ ከንቲባው አቶ በለጠ ጫካ አሳስበዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም።
አድማጮቻችን ከአሜሪካ ድምጽ የሚተላለፍላችሁ የምሽቱ ዝግጅታችን የትንታኔው መጽሔት ጥንቅራችን እንደቀጠለ ነው። ቀጣዩ ዘገባችን ደግሞ የትግራይ ክልል አርሶ አደሮች ከፍተኛ የማዳበሪያ እጥረት ላይ መሆናቸውን ገልጸዋል የሚለውን የሚመለከት ይሆናል። በትግራይ ክልል በአፈር ማዳበሪያና በጸረ ጸባይ ኬሚካል አቅርቦት ከፍተኛ ውስንነት እንደሚታይ ያመለከቱ አርሶ አደሮች ጦርነትና ድርቅ ካስከተሉባቸው ችግሮች በተጨማሪ በግብዓት እጥረቱ የመኸር ወቅት ምርታማነታቸው እንዳይጎዳ ስጋታቸውን ገልጸዋል። በክልሉ የአፈር ማዳበሪያ ስርጭቱ ከሚያስፈልገው በእጅጉ ያነሰ እንደሆነ የገለጸው ተቃዋሚው ሳልሳይ ወያኔ ፓርቲም አሳሳቢ ሲል የገለጸውን የማዳበሪያ እጥረት በአፋጣኝ ለመቅረፍ የረድኤት ድርጅቶች የበኩላቸውን እገዛ እንዲያደርጉ ባወጣው መግለጫ አስታውቋል። የክልሉ የግብርናና ተፈጥሮ ሀብት ቢሮ በበኩሉ እስካሁን ከ430 ሺህ ኩንታል በላይ ማዳበሪያ ወደ ክልሉ መግባቱን አስታውቆ የአቅርቦት መጠኑም ሆነ ጊዜው ካለፉት ዓመታት የበለጠ መሻሻል የታየበት ነው ብሏል። ሙልጌታ ጽባ በዚህ ጉዳይ ተጨማሪ አለው።
በተያዘው የ2016ና 17 መኸር ወቅት በትግራይ ክልል እየታየ ካለው የአፈር ማዳበሪያና የጸረ ተባይ ኬሚካል እጥረትና የዋጋ መወደድ የተነሳ የሚያስፈልጋቸውን ያህል በጊዜ እያገኙ አለመሆናቸውን የተናገሩ አርሶ አደሮች መንግስታዊም ሆነው የረድኤት ተቋማት የምርት ማሳደጊያ ግብአቶች በአፋጣኝ እንዲያቀርቡላቸው ጠይቀዋል። ባለፈው አመት አንድ ጥማድ ማሳቸው ካለማዳበሪያ እንደዘሩበት ያስተዋሉት የታህታይ ቆራሮ ወረዳ ነዋሪ ቄስ ንጉሰ ገብረዋህድ ዘንድሮም ማዳበሪያ መግዛት የሚቻለው ገንዘብ ያለው ብቻ ነው ሲሉ የዋጋውን መወደድ አስረድተዋል።
የዘንድሮው ክረምት የተሻለ ይመስላል። የዝናቡ አጀማመር ጥሩ በመሆኑ ተስፋ አለን። በማሳዬ ላይ በቆሎ ዘርቻለሁ። የተወሰነ ጤፍ ለመዝራትም እቅዳለኝ። የማዳበሪያ አቅርቦት ቢኖርም ዋጋው በእኔ አቅም አይቻልም። የጸረ ተባይ ኬሚካልም መምጣት ይኖርበታል።
በራያ ጥርጥር ወረዳ ሐዲስ ቅኝ ቀበሌ ነዋሪ ሆኑት ሌላው አርሶ አደር አቶ አዳነ አብርሃም 1.5 ሄክታር የሚታረስ መሬት እንዳላቸው ጠቅሰው ባለፈው አመት የዘሩትን መጥፋቱን አስተውሷል። የዘንድሮ ክረምት የተሻለ እንደሆነ አቶ አዳነ ቢገልጹም እስካሁን ግን ለቀበሌያቸው የአፈር ማዳበሪያ አለመቅረቡን አመልክተዋል።
ገበሬው ማሳውን አርሶ አለሳልሶ ለአዝርዕት አዘጋጅቷል። የዝናቡ አጀማመር ተስፋ ሰጪ ነው። ማዳበሪያ ግን እስካሁን አልቀረበልንም። እንዲገባልን ብንጠይቅም ምላሽ የሚሰጠን የለም። በመንግስትም ይሁን በሌላ አካል ወቅቱ ሳይልፍ እንዲቀርብልን እንፈልጋለን።
የፊታችን ሐምሌ ወር የመጀመሪያ ሳምንት ላይ ጤፍ እንደሚዘሩት የጠቆሙት አርሶ አደሩ ያለማዳበሪያ ለመዝራት ግን አስቸጋሪ መሆኑን አስረድተዋል። በትግራይ ክልል የሚንቀሳቀሰው ሳሳዮ ያነ ትግራይ ፓርቲ ለክልሉ አርሶ አደሮች የቀረበው የአፈር ማዳበሪያ መጠን ከሚፈለገው በእጅጉ ያነሰና ዋጋውም በአርሶ አደሩ አቅም የማይቻል መሆኑን ጠቅሶ የረድኤት ተቋማት እጥረቱን ለማቃለል የሚያስችል አፋጣኝ እገዛ እንዲያደርጉ ባወጣው መግለጫ ጥሪ አቅርቧል። አርሶ አደሮቹ የእርሻ በሬዎቻቸውን ጨምሮ የግብርና መሳሪያዎቻቸውም በጦርነት ወቅት ተፈጽሞባቸዋል ባለው ዝርፊያና ውድመት ማጣታቸውን ፓርቲው አውስቶ ባለፈው ክረምት ያጋጠመው ድርቅም የአርሶ አደሮቹን ኑሮ ክፉኛ የጎዳው በመሆኑ ከተደራራቢ ችግራቸው ለማውጣት የሚደረግ ድጋፍ ለዘንድሮ የመኸር ወቅት ምርታማነት የሚደረገው እገዛ ወሳኝ መሆኑን በመግለጫው አሳስቧል። በጉዳዩ ላይ የአሜሪካ ድምጽ የጠየቃቸው የትግራይ ክልል የግብርናና ተፈጥሮ ሀብት ቢሮ ምክትል ኃላፊ አቶ አለም ብርሃን ሐሪፈዮ በሰጡት ምላሽ እስካሁን ከ430,000 በላይ ኩንታል ማዳበሪያ ወደ ክልሉ መግባቱን አስታውቀዋል። የዘንድሮው የማዳበሪያ አቅርቦት በመጠኑም ይሁን በጊዜው በክልሉ በቅርብ ዓመታት ከነበረው የተሻለ መሆኑን አስረድተዋል።
በተሻለ ደረጃ በጊዜም ከመምጣት አኳያ አምና ከነበርንበት ክራይሲስ በተሻለ መንገድ የቀረበበት ሁኔታ እንዳለ ይህንን ከማድረግ አንጻርም ግብርና ሚኒስቴር እነዚህ ነገሮች ስላደረገልን ማመስገን እንፈልጋለን። ይሁን እንጂ ለክልሉ ያስፈልጋል ብለን የጠየቅነው መጠን ማዳበሪያ 900,000 ኩንታል ነበረ። ፌደራል ያጸደቀልን ወደ 700,000 አካባቢ ነው። ከ700,000 እስካሁን የደረሰው ወደ 430,000 ብቻ ነው። በተለይ ደግሞ አርሶ አደሩ አሁንም ክረምቱ ከመግባታው አንጻር ቤዚካሊ ይህን ማዳበሪያ ቶሎ እንዲመጣልን እንጠይቃለን።
ምክትል ኃላፊው የማዳበሪያ አቅርቦት መኖሩን ቢገልጹ የዋጋውን ውድነት በተመለከተ የተነሳው ቅሬታ የክልሉ አርሶ አደሮች ኢኮኖሚያዊ አቅም ባለፈው የሰሜን ኢትዮጵያው ጦርነት ሳቢያ በመዳከሙ የአቅርቦት ክፍተቱን በመውላት የእርዳታ ሰጪ ተቋማት እንዲያግዙም ጠይቀዋል። ማዳበሪያው በህገወጥ መንገድ የሚያዘዋውሩ ደላሎች በስርጭት ላይ እንቅፋት እየፈጠሩ እንዳለም ገልጸዋል።
ማዳበሪያ ህጋዊ ባልሆነ መንገድ የሚያዘዋውሩ ሰዎች ከመኖራቸው አንጻር ለዚህ ተብሎ የወጣ አዋጅ አለ። ስለዚህ ይህን አዋጅ መሰረት አድርገን እኛ መመሪያ አውጥተናል። ብዙ ህጋዊ ያልሆነ ነጋዴዎች በዚህ አዋጅ በዚህ መመሪያ ያወጣነው መመሪያ መሰረት አድርገን ያዝነው አለ። በተለይ ደግሞ ወደ ኤርትራ ከማሳገር አንጻር በራማ አካባቢ ወደ 90 ኩንታል አካባቢ ያዝንበት ሁኔታ ወደ ሌሎች ክልሎች እንደዚሁ የመንቀሳቀስ እና ይህንን ሲያደርጉ የቆዩ ነጋዴዎች ህጋዊ ያልሆነ ነጋዴዎችን ያዝንበት ሁኔታ ነው ያለው።
በክልሉ ዘንድሮም የጸረ ተባይ ኬሚካልና የምርጥ ዘር አቅርቦትም በጣም አነስተኛ መሆኑ አቶ አለም ብርሃን ሐሪፈዮ አክለው ገልጸዋል። ለአሜሪካ ድምጽ ሙልጌታ አጽብሃም መቀለ።
አሁን ደግሞ ወደ ዘውድ አሜሪካ እንመለስና የአሜሪካ የ2024 ምርጫ ወደ ተመለከተው ጥንቅር እናልፋለን። ባለፈው ሳምንት በተካሄደው ፕሬዝዳንታዊ የምርጫ ክርክር ወቅት ጥሩ አፈጻጸም እንዳልነበራቸውና ያበላሹት ነገር እንደነበረ ፕሬዝዳንት ጆ ባይደን ተናግረዋል። ሆኖም ግን በድጋሚ ለመመረጥ በያዙት ፉክክር እንደሚቀጥሉ ማስታውቀዋል። የቪኦኤ ካስተርንስ በአሜሪካውያን ነጻነት ቀናቸውን ትላንት ባከበሩበት ወቅት ፕሬዝዳንታዊ የምርጫ ዘመቻዎች ምን እንደሚመስሉ እንደነበር ቃኝቷል። እንግዶልዴ እንደሚከተለው ያቀርባል።
የአሜሪካ የነጻነት ቀን 4th of July የሚከበርበት ዕለት በተለምዶ ተፎካካሪ የሆኑ ውጪዎች ሰንደቅ ዓላማ በሚያውለበልቡ ድጋፊዎች ታጅበው ሀገር ወዳድ የሆኑ መልእክቶችን ያሰሙ የምርጫ ዘመቻ የሚያካሂዱበት ቀን ነበር። ትላንት በተከበረው የነጻነት ቀን ግን ሁለቱም ውጪዎች ለምርጫ ዘመቻ አልወጡም። ካለፈው ሳምንት ክርክር በኋላም ዘመቻ ሲያደርጉ አልተስተዋሉም። ዊስኮንሲን ከሚገኝ አንድ ሬዲዮ ጣቢያ ጋር ቃለ መጠይቅ ያደረጉት ባይደን በክርክሩ ወቅት ቢደነቃቀፉም በውድድሩ እንደሚቀጥሉ አስታውቀዋል።
ጥሩ ምሽት አልነበረም። እንደውነቱ ከሆነ ያበላሸሁት ነገር አለ። ስህተት ሰርቻለሁ። ግን ከአባቴ የተማርኩት ነገር አለ። ተመተህ ስትወድቅ መልሰህ መነሳት።
ተቀናቃኛቸው ዶናልድ ትራምፕ የባይደንን የክርክር ደካማ አፈጻጸም ማጉላታቸውን ቀጥለዋል። የባይደን የምርጫ ዘመቻ ቡድን በበኩሉ የዲሞክራቲክ ፓርቲው አባልና አገረ ገዢ ከሆኑት ድጋፍ በማሰባሰብ ላይ ነው። ከአገረ ገዢዎቹ አንዱ የኒውዮርኩ ካቲ ሆኩል ይገኙበታል።
I'm here to tell you today, President Joe Biden is in it to win it.
ዛሬ እዚህ የተገኘሁት የሚወዳደሩት ለማሸነፍ መሆኑን ለመንገር ነው። ሁላችንም እንደምንደግፋቸው ቃል ገብተናል። ምክንያቱም ያለንበት ጊዜ በቀላል የሚታይ አይደለም።
በኮንግረስ ያሉ የትራምፕ አጋሮች በዲሞክራቲክ ፓርቲ ውስጥ ያለውን መረበሽ በማጉላት ላይ ናቸው። አፈጉባኤው ማይክ ጃንሰን
I think they know they have a serious problem, but it's not just political.
ትልቅ ችግር እንደገጠማቸው ያውቁ ይመስለኛል። የፖለቲካ ችግር ብቻ አይደለም ወይም የዲሞክራት ፓርቲው ችግር ብቻም አይደለም። እንደ ሀገር ችግር ገጥሞናል። አሁን ይበልጥ ከበድ ያለ ችግር ይሆነብን። በሁሉም መመዘኛ ካየነው ለስራው ብቁ ያልሆነ ፕሬዝዳንት ነው ያለን። ያለነው ደግሞ አደገኛ ወቅት ላይ ነው።
ክርክሩን ተከትሎ በሲኤንኤን የተሰራው የህዝብ አስተያየት መለኪያ እንዳመለከተው 56 በመቶ የሚሆኑ ዲሞክራቶችና ወደ ዲሞክራቲክ ፓርቲው የሚያዘነብሉ ድምጽ ሰጪዎች ከፕሬዝዳንት ባይደን ሌላ እጩ ቢመጣ የተሻለ የማሸነፍ እድል እንደሚኖራቸው ተናግረዋል። ሁሉም የምርጫ ዘመቻዎች በአንዳንድ ሁኔታዎች ውስጥ እንደሚያልፉ ያመለከቱት በቴክሳስ ዩኒቨርሲቲ የታሪክ ምሁር የሆኑት ጀረሚ ሱሪ በባይደን የጤና ሁኔታ ላይ ጥያቄዎች መነሳቱ እንደሚቀጥል ተናግረዋል።
He might still win this election. In fact, he still might be the favorite to win this election.
ሆኖም ምርጫውን ሊያሸንፉ ይችላሉ። እንደውም በፍክክሩ የሚዘልቁ ከሆነ በህዝብ ዘንድ ተመራጭ የሚሆኑት እርሳቸው ሊሆኑ ይችላሉ። የምርጫ ዘመቻ ቡድናቸው ባለፈው የተካሄደው ክርክር የፕሬዝዳንቱን ጤና አስመልክቶ በህዝብ ዘንድ ያለውን ጥያቄ ይመልሳል ብሎ ተስፋ አድርጎ ነበር። ይህ በህዝብ ዘንድ ያለ ጥያቄ አሁንም አለ። በምርጫው እስከዘለቁ ድረስም ጥያቄዎች መኖራቸው አይቀርም።
የትራምፕ ዘመቻ ቡድን በያዝነው ሳምንት ህዝብን የሚያሳትፍ መድረክ እንደማይኖር አስታውቋል። ነገር ግን በዶናልድ ትራምፕ አማካይነት ተገኝቷል ያለውን መነሳሳት እንደሚገፋበት ለማሸነፍ የሚያስችለውን ገንዘብ ማሰባሰቡን እንደሚቀጥልና በምርጫው ታሪካዊ ሲል የገለጸውን ድል ለመቀዳጀት ዝግጅት ላይ መሆኑን አስታውቋል። ትላንት የተከበረውን የነጻነት ቀን ምክንያት በማድረግ ትሩዝ ሶሻል በተሰኘው ማህበራዊ መድረካቸው በቪዲዮ መልእክት ያስተላለፉት ትራምፕ አሜሪካ ትልቅ ታሪክ ያላት ሀገር እንደሆነች ተናግረዋል።
መቼም ቢሆን አሜሪካውያን መሆናችንን አንረሳም። መጪው የኛ ዘመን ነው። የአሜሪካ የነጻነት መንፈስ ምንጊዜም አይደበዝዝም፣ አይከሽፍም። እንዲያውም ሁሌም የበላይነቱን እንዲያዘ ይኖራል። በመላ አገሪቱ ላላችሁ ሁሉ መልካም የነጻነት ቀን።
የሪፐብሊካኑ ፓርቲ ጉባኤ በሚቀመጥበት በዚህ ወር በፉክክሩ አሁን ብዙም እየተሳካላቸው ባልሆነው ተቀናቃኛቸው ላይ ትራምፕ ለዘብ ያለው አቋም ቢይዙ ተጠቃሚ እንደሚሆኑ የቴክሳስ ዩኒቨርሲቲው የታሪክ ምሁር ይመክራሉ።
What Donald Trump would want to do, it seems to me, is not only to show vigor.
ዶናልድ ትራምፕ ማድረግ ያለባቸው እንደሚመስለኝ ወኔያቸውን ብቻ ሳይሆን ምክንያታዊነታቸውንም ማሳየት ነው። በአንድ ዋሾና በአንድ አቅሙ በደከመ አዛውንት መካከል የሚደረግ ፉክክር ሳይሆን ምክንያታዊ በሆነ እጩና በአንድ ምናልባትም አቅሙ በደከመ አዛውንት መካከል የሚደረግ ፉክክር እንዲመስል ማድረግ ነው ያለባቸው።
ከትላንቱ የነጻነት ቀን እስከ ህዳሩ የምርጫ ቀን ባይደንና ትራምፕ የተሻሉ አማራጭ መሆናቸውን ህዝቡን ለማሳመን 125 ቀናቶች አሏቸው። ስካት ስተርንስ ለላከው ዘገባ እንግዶ ለነኝ ዋሽንግተን ዲሲ።
ያዳመጣችሁ ያላችሁት በ19 25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ቅንብራችን ነው። አድማጮቻችን የመጀመሪያው ምራፍ ዝግጅታችን ተጠናቀቀ። አሁን ሁለተኛው ምራፍ ዝግጅቶቻችን ይቀርብልናንተ ይደርሳሉ። የመጀመሪያው ቅንብራችን ደግሞ የማህበራዊ ትስስር ገጾችን ይመለከታል። ባለም ላይ ተጠቃሚዎቻቸው ቁጥር እየጨመረ የመጣው የማህበራዊ ትስስር ገጽ ተጽኖዎች ከጊዜ ወደ ጊዜ ያየለ ስለመምጣቱ ይነገራል። ከአምሊን በላይ የኢንተርኔት ተጠቃሚዎች እንደሚኖርባት በመትገመተው ኢትዮጵያ ማህበራዊ ብዙሃን መገናኛው ከጥቅም ይልቅ ጉዳቱ አመዝኗል ሲሉ የአሜሪካ ድምጽ ያናገራቸው ተጠቃሚዎችና የሃይማኖት አባቶች ተናግረዋል። ዝርዝሩን እንደሚከተለው ይቀርባል።
ኑሮውን በቨርጂኒያ አሜሪካ ያደረገው የኢንፎርሜሽን ቴክኖሎጂ ባለሙያው ከባዱ ሙልቀን የዘወትር ተጠቃሚ ባይሆንም እንደ ቲክቶክ እና ዩቲዩብ ያሉ የማህበራዊ ትስስር ገጾች ላይ የሚለቀቁ ይዘቶችን እንደሚመለከት ይገልጻል። ከባዱ እንደታዘበው የቴክኖሎጂ መምጣት ጥቅሞች ቢኖሩትም እንደ ኢትዮጵያ ባሉ ሀገራት ግን ጉዳቱ አመዝኗል።
ያልተረጋገጠ ወሬ ማሰት፣ ተዘጋጀ ወሬ በማስተላለፍ ለአንዳንዱ ጨዋታ እና ቀልል ሊመስለው ይችላል፣ ግን አልፎ ተርፎ ሰዎች ሕይወትን ሊያጠፋ ሰላም ሊነሳ የሚችል ጉዳትም ነገር ደግሞ አለው።
ሊቀ ትጉሃን ቀሲስ ታጋይ ታደለ የወቅቱ የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ናቸው። ከዚህ በፊት በራሳቸው የገጠማቸውን ጉዳይ ዋቢ ያደረጉት ጠቅላይ ጸሐፊው ማህበራዊ ብዙሃን መገናኛውን ይኮንናሉ።
በተለይ ቲክቶክ እና ዩቲዩብ ላይ ብዙ ነውሮች አሉ። በነገራችን ላይ ቪዲዮ ፈልገው ቆራርጠው ለሚፈልጉት አሰምሽን ይጠቀሟታል። ከዛ በኋላ እገሌ እኮ ዝምታውን ሰበረ ይሉሃል። እኔም የገጠመኝ ነገር አለ። ገብርኤል አስተምሬ እውነታውን ስለ እውነት ስለ አካባቢ ስላሉ ነገር ቀሲስ ዝምታቸውን ሰበሩ ይላል። ምን ዝም እንዳልኩት አላውቅም፣ ምን እንደሰበርኩም አላወቁም። ያልሰረቀውን ዴባ ነው በማለት ነውር ፈልገው የሆነ ለማስጠላት የሚሰሩ ስራ። ይሄ ደግሞ ከሃይማኖት አስተምሮ ያፈነገጠ ብቻ ሳይሆን ነገም በፈጣሪ የሚያስጠይቅ እንዲያድርገው ሰርቶ የሚያሸማቅቁ ገንዘብ የሚደራደሩ አንዱን ከማይመለከተው ጋራ ቪዲዮ እያገናኙ እየቆራረጡ የሚሰሩ እና ከዛም በገንዘብ የሚደራደሩ ብዙ አሉ።
በየዓመቱ የማህበራዊ ትስስር ገጾች ተጠቃሚዎችን ቁጥር ሪፖርት ይፋ የሚያደርገው ዊአር ሶሻል የተሰኘ ድረገጽ ባለፈው ሳምንት ባወጣው የ2024 ሪፖርቱ የተጠቃሚዎች ቁጥር ከ5 ቢሊዮን ማለፉን አስታውቋል። ይህም ከዓለም ሕዝብ ከ60% በላይ የሚሆነው የማህበራዊ ትስስር ገጽ አማራጭን ይጠቀማል እንደማለት ነው። በተጠቃሚዎች ብዛትም ፌስቡክ፣ ኢንስታግራም እና ቲክቶክ እንደ ቀደም ተከተላቸው ቀዳሚዎቹ እንደሆኑ ሪፖርቱ አስፍሯል። የማህበራዊ ትስስር ገጾች አሁናዊ ሚና ሀገርን ከማፍረስ ጋር አያይዘው የሚመለከቱት ሊቀ ትጉሃን ቀሲስ ታጋይ 7 የሃይማኖት ተቋማት በአባልነት የሚገኙበት ጉባኤውም ስላደገው እንደመከረበት ይናገራሉ።
የጥላቻ ትርክቶች፣ ንግግሮች፣ መሰዳደቦች፣ መበሻሸቆች፣ ፉክክሮች የሚታዩበት ባላግባብ የተያዙ የሶሻል ሚዲያ ገጾች ናቸው። ለዚህ ሁሉ እንደዳረጉን እንደ ጉባኤ በትክክል እናምናለን። አንደኛ ከአስተምሯችን አንጻር ምንድን ያተረፍ ነው? በዚህ ልክ የህብረተሰቦቻችንን የአማኝ ሀገር ነው ይባላል። ማለትም በአንድም በሌላም 98-97% አማኝ ያለባት ሀገር ነች ኢትዮጵያ። አሁን በዚህ ልክ ነው ወይ አማኙ እያደረገ ያለው? የሚያምን ፈጣሪውን የሚያከብር ለፈጣሪው የሚገዛ ህዝብ እንዲህ ያደርጋል ወይ ብለ በማጠብቅበት ሁኔታ የክተት አዋጅ፣ የግደል አዋጅ፣ የአጥፉ እንጠፋፋ አዋጅ የሚያውጁት በዩቲዩብ እና በሶሻል ሚዲያ ነው። ከዚህ አንጻር እንዴት ነው የሶሻል ሚዲያውን ለበጎ ነገር እንዴት እናውለው? ከጥላቻ እንዴት እንውጣ? ከብሽሽቅ እንዴት እንውጣ? በእንቅርት ላይ ጆሮ ደግፈ ኢትዮጵያ ባለባት በተለያዩ የእርስ በርስ ጦርነቶች ውስጥ እንደገና ደግሞ እንደዚህ አይነት መበሻሸቆችና ጥላቻ ንግግሮች ተጨምረው ኢትዮጵያን እንዴት ነው ወደ ሌላው ትውልድ ማሻገር ምንችለው? እንዴት ከዚህ አዙሪት ውስጥ መውጣት አንችልም? የሚሉ ጉዳዮችን ተደጋጋሚ እንደ ጉባኤያችን እያነሳን በተለይ ከሃይማኖት አባቶች እና ከሃይማኖት ተቋማት የሚጠበቀውን ስራ እኛ እንዴት ነው ንጹህ ነን ወይ የሚሉትን ለምን አባቶች አካባቢም እንደዚህ አይነት ችግሮች አንዳንድ ጊዜ በጣም ከጫፍ የወጣ ያፈነገጠ አካሄድ የሚታይባቸው አባቶች አንዳንድ አባቶች ከወጣቱም ባልተናነሰ ማለት ነው።
ኢትዮጵያን ጨምሮ በዓለም ላይ ደንበኞች የደሩላቸው የማህበራዊ ትስስር ገጾች አዎንታዊ ሚናም ሊዘነጋ ይገባም የሚሉት ደግሞ በዋቸሞ ዩኒቨርሲቲ የስነ ሰብ ጥናት ወይም ሶሻል አንትሮፖሎጂ መምህር የሆኑት አቶ አንዷለም አሰፋ ናቸው።
ብዙ ወጣቶች የስራ እድል ፈጥረውበታል፣ የገቢ ምንጭ አግኝተውበታል፣ ለህብረተሰቡ የመረጃ ተደራሽነትን የበለጠ አስፋፍቷል። ግለሰቦች መረጃ፣ ትምህርታዊም፣ ሌሎች መልካም ጥሩ የሚባሉ መረጃዎችን ለህብረተሰብ ማድረስ እንዲችሉ ምክንያት ሆነዋል። ሰዎች ወይንም ግለሰቦች በተለያየ ጊዜ ሲቸገሩ ወይንም የተለያየ ጉዳይ ሲገጥማቸው በእነዚህ ማህበራዊ ሚዲያዎች ላይ የድጋፍ ማሰባሰቢያዎች ይደረጋሉ። ይሄ በጣም መልካም ነገር ነው። ለሀገርም የተለያዩ አይነት መሰባሰቦች፣ ማህበራዊ መረባረቦች ሲያስፈልጉ በእነዚህ ሶሻል ሚዲያ ሚዲያዎች ላይ በርካታ ስራ ይሰራል።
እንደ አውሮፓን አቆጣጠር በ2023 የኢትዮጵያ ኢንተርኔት ተጠቃሚ ቁጥር ከ28 ሚሊዮን ያላነሰ እንደነበረ የዌር ሶሻል አጋር የሆነው ዳታ ሪፖርተር የተሰኘ ተቋም ያጠናቀረው መረጃ ያሳያል። በየአመቱ ያለው እድገትም 16.7% መሆኑንም ሪፖርቱ ገልጿል። ከዚህ ውስጥ 6.4 ሚሊዮን ወይም ከአጠቃላይ ህዝብ 5.1% ያሉ የማህበራዊ ትስስር ገጽ አማራጭ ተጠቃሚ እንደሆነ ይታመናል። አሁን ላይ ጉዳታቸው እያመዘነ መጥቷል በሚለው ሐሳብ የሚስማሙት አቶ አንዷለም ይህም በአብዛኛው ከአጠቃቀም ችግር የሚነሳ ነው ይላሉ። በዚህ ምክንያት እየደረሱ ያሉ ማህበራዊ መዛነፎችም በስተዋል ሲሉ ይናገራሉ።
እንደሚታወቀው የኛ ሀገር ማህበረሰብ ጠንካራ ሃይማኖታዊና ባህላዊ እሴቶች ያሉት ማህበረሰብ ነው። አብዛኛው የዕለት ተዕለት ህይወታችንም በእነዚህ ሃይማኖታዊና ባህላዊ እሴቶቻችን ከሚቀዱ ህግጋት የሚመራ ነው። ነገር ግን ወደ እነዚህ ወደ ሶሻል ሚዲያው ስንሄድ እነዚህ ህግጋቶች ወይንም ማህበራዊም ሃይማኖታዊ ህግጋቶችን በሙሉ የጣሱ ኢንሲደንሶችን ነው የምናየው። ለምሳሌ የቤተሰብን ጉዳይ፣ የተዳርፊችን ጉዳይ፣ የፍቅር ህይወትን ጉዳይ ይሄ በጓደኛ በቤተሰብ በትዳር አጋር ዘንድ ብቻ ሊያዙ የሚገባቸውን መረጃዎች ወይንም እስከናካቴው ማንንም ለማንም ማጋራት የማይገቡንን አደባባይ ላይ የማውጣት ነገሮች አሉ። የነዚህ ማህበረሰባዊ ጉዳታቸው እጅግ ከፍተኛ ነው። ቢኮዝ እንደ ሀገርን ታንጸን ጠንካራ ማህበራዊ እሴት ይዘን የኖር ነው በእነዚህ ኢትዮጵያ ባላት እጅግ መልካምና ጥሩ በሚባል ሃይማኖታዊና ባህላዊ እሴቶች ነው። ይሄ ግን ወደ ሶሻል ሚዲያው ስንሄድ እጅግ ተፋልሶ እናያለን። ይሄም በባህላዊ ዳኝነት የሚፈቱ የቤተሰብ ችግሮችን፣ በቤተሰብ ስብሰባዎች ላይ የሚፈቱ ማህበረሰባዊ ጉዳዮችን በሙሉ ትቶ ወደ ሌላኛው ወደ ምናባዊ ወደ ሆነ ዓለም የሚሄድ ነው። ይሄ እንደ ሀገር አጠቃላይ ባህላዊ መፋለስን ወይንም የማህበረሰባዊ እሴት መፋለስን ያስከትላል።
በርካታ ማንያን ያላቸው የሃይማኖት ተቋማት በማህበራዊ ትስስር ገጽ አማራጮች አጠቃቀም ላይ የሚስተዋሉ ችግሮችን በአስተምሮቻቸው እንደሚያቃኑ ይጠበቃል የሚሉት ሊቀ ትጉሃን ቀሲስ አጋይ ታደለ ጅምር ስራዎች ስለመኖራቸውም ይናገራሉ።
ከማህበራዊ ግንኙነት አንጻር ትውልዱን ማህበራዊ ሚዲያን ለበጎ ነገር እንዴት ይጠቀም የሚሉ ጉዳዮችን ይዘው እየተሰሩ ያሉ አንዳንድ ጅምሮች አንዳንድ ቤተ እምነቶች ጋር አይቻል ነው። ያንን ግን በስፋትና በጣም በእቅድ በተደገፈ መልኩ ሁሉም እንዲዳረስ ከማድረግ አኳያ የጋራ ውይይቶች ሊፈልጉ ይችላሉ።
የዋቸሞ ዩኒቨርሲቲ መምህሩ አቶ አንዷለም አሰፋ በኢትዮጵያ ህጻናትና አዳጊዎች ወደ ማህበራዊ ትስስር ገጽ አማራጮች እንዲመጡ የሚደረግበት መንገድም የማህበረሰብ መዛባት እያስከተለ ነው ይላሉ።
እነዚህ ህጻናት በሚያደርጉት ድርጊት ወይንም የአዋቂ ጥያቄ ተጠይቀው በሚሰጡት ምላሽ ላይ አዋቂዎችን በማዝናናትና እዛ ላይ የሚገኝን ገንዘብ ታርጌት በማድረግ ከፍተኛ የሆነ የማህበረሰብ መዛባትን እያስከተለ ነው። ቢኮዝ ልጆች በባህላዊ እሴት፣ በቤተሰብ ቁጥጥር፣ በሃይማኖት፣ በትምህርት ቤት ነው ማደግ የሚገባቸው። አሁን ላይ የምናየው ግን ከፍተኛ የልጆች አስተዳደግ ላይ ኢትዮጵያ ውስጥ ትልቅ ማህበራዊ መዛባትም እያስከተለ እንደሆነ እመለከታለሁኝ።
የኢንፎርሜሽን ቴክኖሎጂ ባለሙያው ደግሞ ተጠቃሚዎቹ የሚያዩዋቸው ይዘቶችን በመለየትና ሀገራዊ ጉዳት የሚያስከትሉትን ይዘቶች ባለማበረታታት ችግሩን መፍታት እንደሚቻል ያምናል።
እንደዚህ አይነት መጥፎ ነገር የሚያስተላልፉ ሚዲያዎችን ተመልካች ቁጥራቸው እንዲቀንስ ለማድረግ አለመግባት፣ አለማየት፣ ሼር አለማድረግ ለሌላ ሰው ያንን ብዙ ሰዎች በሚያደርጉበት ያንን በሚከተሉበት ጊዜ ስሩ ታይም ከጊዜ በኋላ እነዚህ አይነት የውሸትና መጥፎ ነገር የሚያስተላልፉ ሚዲያዎች ተመልካቻቸው እየቀነሰ እየከሰሩ ይመጣሉ። ያ በኮንሱመሩ ሳይድ ልናደርገው የምንችል ነው። ግን ያ ብቻ በቂ ነው ብዬ አላስብም። መንግስታት እና ሬጉላቶሪ ቦዲዎች የሚገባውን መመሪያና ክትትል ማድረግ ይኖርባቸዋል።
የሶሻል አንትሮፖሎጂ መምህሩ አቶ አንዷለም አሰፋ በበኩላቸው እንደ መፍትሄ የሚጠቁሟቸው ምክረ ሀሳቦች እንደሚከተሉ ያስረዳሉ።
ለልጆች በትምህርት ቤት ካስፈለገ ይሄ ምንድን ነው ኢንክሉሲቭ ኤጁኬሽን በሚባለው መልኩ ስለ ማህበራዊ ሚዲያ አጠቃቀም ግንዛቤ እንዲኖራቸው፣ ኃላፊነት በተሞላው መልኩ ወደፊት እንዲጠቀሙ ማካተት የሚያስፈልግበት ሁኔታ ነው ያለን ይመስለኛል። ሌላኛው መፍትሄ ብዬ ማስበው ህጋዊ ስርዓቶችን ከእድሜ አንጻር፣ ከይዘት አንጻር፣ ከኮንተንት አንጻር እነዚህን የሚቆጣጠር አካል ልጆችም ለዚህ ተጋላጭ እንዳይሆኑ የሚጠብቁ ህጎችና ስርዓቶች ያስፈልጉናል። ከፍተኛ የሆነ ባህላዊ እሴትና አብሮ መኖርን እያፋለሰ ስለሆነ የዚህን ጉዳት ይሄ እያመጣ ያለውን መልካምም ይሁን አሉታዊ ጎኑን ሰፊ ጥናቶችን ምርምሮችን አድርጎ ኢቪደንስ ቤዝድ የሆነ መፍትሄ ለማምጣት ሰፋ ያሉ ጥናቶች ምርምሮች ያስፈልጋሉ። በዛም ላይ ተመስርቶ መረባረብና በርካታ ስርዓትን መፍትሄዎችን ማድረግ ያስፈልጋል ብዬ አስባለሁ። ይሄ ለነገ የሚባል ጉዳይ አይደለም።
ዌር ሶሻል የተሰኘው ድረገጽ ባወጣው የ2024 ሪፖርት ሪፖርቱ በአዲሱ ዓመት የማህበራዊ ትስስር ገጽ አማራጮች አዲስ ተጠቃሚዎች ቁጥር በ5.6 በመቶ እድገት አሳይቷል። ከአጠቃላዩ 5 ቢሊዮን በላይ ተጠቃሚዎችም የሜታ ኩባንያ የሆኑት ፌስቡክ እና ኢንስታግራም በድምሩ ከ3.8 ቢሊዮን በላይ የሆኑን ተጠቃሚ ያስተናግዳሉ። አሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ። የምሽት የመጨረሻው ቅንብራችን ደግሞ የጋዜጠኞች አእምሮ ጤናን ይመለከታል። በዓለም ላይ የሚደርሱ የፖለቲካ ኢኮኖሚና የተፈጥሮ አደጋ ቀውሶች በሰዎች ላይ የሚያስከትሉት ስቃይ ጨምሮ የተለያዩ ውስብስብና አስቸጋሪ ርዕሰ ጉዳዮችን እየተከታተሉ ለሕዝብ የሚያደርሱ ጋዜጠኞች ለከፍተኛ ጭንቀትና ድብርት የተጋለጹ መሆኑን ይገለጻል። ይህን በተመለከተ ስመኝሽ ቆየ ተከታዩን አዘጋጅታለች።
እስራኤል በጋዛ በምታካሄደው መጠነ ሰፊ ጥቃት እየተባባሰ የሄደው ሰብአዊ ቀውስ ከ2 ዓመት በላይ ያስቆጠረው የዩክሬንና የሩሲያ ጦርነት ያስከተለው ውድመት በዲሞክራቲክ ሪፐብሊክ ኮንጎና በሱዳን የቀጠለውን ጦርነት ጨምሮ በተለያዩ የአፍሪካ ሀገራት የሚካሄዱ ግጭቶች፣ አደጋዎች፣ መፈናቀሎችና ቀውሶች አብዛኛውን የዜና ሰዓት የሚሸፍኑ ዘገባዎች ናቸው። እነዚህ ቀውሶች በሰዎች ላይ የሚያስከትሉትን ስቃይ ጨምሮ የተለያዩ ውስብስብና አስቸጋሪ ርዕሰ ጉዳዮችን እየተከታተሉ ለሕዝብ የሚያደርሱት ደግሞ ጋዜጠኞች ናቸው። በዚህ ምክንያት ጋዜጠኞች ለከፍተኛ ጭንቀት፣ ድብርት፣ የእንቅልፍና የአመጋገብ መዛባት እንዲሁም ድህረ አደጋ ውጥረት ወይም PTSD የተሰኘ የአእምሮ ጭንቀት በሽታ እንደሚጋለጡ ጥናቶች ያመለክታሉ። ታሳዬ ዳምጤ ላለፉት 8 ዓመታት በሰራችባቸው የተለያዩ ሚዲያዎች በኢትዮጵያ የሚካሄዱ ወቅታዊ ግጭቶችና የፖለቲካ ለመረጋጋቶች ያስከተሏቸውን ተጽዕኖች እየተከታተለች ስትዘግብ የሚፈጥርባትን ስሜት እንዴት ገልጻለች?
ሁኔታዎቹ ሲፈጠሩ እንደ ሰው የሚሰማን ነገር አለ። ሰው ስንሆን ኢምፓክት የሚሰማናል። የምናናገራቸው ሰዎች ያሉበት ሁኔታ የነሱ ስቶሪ እኛም ላይ ተጽዕኖ ያሳድርና ዜናውን እየሰራን እያለን ከሰራንም በኋላ በጣም ተጽዕኖ ያሳድሩብናል። ለአንዳንዶቹ ባልደረቦቻችን የአእምሮ ጤና እክልም ሲገጥማቸው እናያለን።
ከሳይ በጥር ወር በአማራ ክልል ሰሜን ጎጃም ዞን መራዊ ከተማ በተፈጸመ ጥቃት ንጹሃን ዜጎች ሲገደሉ ከጥቃቱ የተረፉ ሰዎችንና የዓይን እማኞችን አነጋግራለች። በሰሜን ሸዋ ዞን የካቲት ወር ላይ በአንድ አይሱዙ የጭነት ተሽከርካሪ ላይ በተፈጸመ የድሮን ጥቃት በርካታ ሰዎች ሲገደሉም ተጎጂዎችንና የአካባቢውን ነዋሪዎች አነጋግራ ዘገባውን አጋርታለች። ዘገባዎቹን ለሕዝብ ለማድረስ የሰበሰበቻቸው መረጃዎች ታዲያ ከፍተኛ የአእምሮ መረበሽ አስከትሎባታል።
በተለይ አይን ማኞቹ ዲስክራይብ የሚያደርጉት ሁነት በጣም ለመስማት የሚዘገንን ነበር። እንዴት እንደተገደሉ ሰዎቹ፣ ዘመዶቻቸው እንዴት እንደተገደሉ፣ በምን ሁኔታ፣ በማን፣ መንገዱ ላይ የነበረው ሁነት ምን ይመስላል፣ አስክሬናቸው እንዴት ነበር፣ አስፋልት ዳር ተደራርቦ የተቀመጠው፣ ደማቸው ፈሶ ወዴት ሄደ የሚሉ በጣም ለመግለጽ የሚከብዱ ዘግናኝ የሆኑ ሁነቶችን ሲጠቅሱ ነበርና እነሱ በጣም ከባድ ተጽዕኖን ያሳደረብኝ ከአይኔም መውጣት አልቻለም ዲስክራይብ ያደረጉልኝ ሁነት እና እሱን ተሸክሜ ሚዛን አግኝቼ ዘገባውን መስራት አለብኝ። በጣም ከባድ ነበር።
በትግራይ ቴሌቪዥን ውስጥ የምትሰራው አብሪሃ ካህሳይም በጋዜጠኝነት ሙያ 15 ዓመታትን አስቆጥራለች። ለ2 ዓመት በሰሜን ኢትዮጵያ በተካሄደው ጦርነት በትግራይ ክልል ውስጥ የደረሰውን ውድመት በምትዘግብበት ወቅት የደረሰባት የስነ ልቦና ጉዳት ግን በቃላት ሊገለጽ የማይችል ነው ትላለች።
ለምሳሌ አይደር አካባቢ ጦርነት ጊዜ ትምህርት ቤት ላይ የደረሰ ጊዜ የተመታ አንድ ትምህርት ቤት ውስጥ ነበርና ህጻናቶቹ መጥተዋል፣ ኦልሬዲ ህይወታቸው አልፈዋል። እና ቀርጬ ኢንተርቪው በአካባቢ ያለው ሰው ቀርጬ ሲመለስ በጣም ነው ያመመኝ። ምክንያቱም እናት ነኝም ጋዜጠኛም ጭምር እና እንደ እናትነቴ ተሰምቶኛል። በጦርነቱ ወቅት ላይ በጣም ብዙ ነገር አሳልፌያለሁ። አንድ ጊዜም በጾታዊ ጥቃት የተጎዱ ሰዎች አይደር ሄጄ ነበርና እዛ ተመልሼ ፕሮግራሙ ሲሰራ ሲደገምቸ ደግሞ ሌላ ቁስ ፈጠረብኝ። በዛ ቤት ሲሄድ አመመኝ ራሴ። አለመረጋጋት ነበር። በጣም ትረበሻለሽ እንደ ባለሙያ።
ጋዜጠኞች በዓለም ላይ ያለማቋረጥ የሚከሰቱ አሳዛኝና አሰቃቂ ሁነቶችን ወይም ታሪኮችን የሚዘግቡት ከሚዲያ ኢንዱስትሪው አቅም ማነስ ጋር ተያይዞ የሚፈጠሩ የሥራ ጫናዎችን የደሞዝ ማነስና እርግጠኛ ያልሆነ የወደፊት ዕጣ ፈንታ ተቋቁመው ነው። ለምሳሌ አብርሃ ትግራይ ክልል ጦርነት ላይ በነበረበት ወቅት ደሞዝ አልነበራትም።
ምንም ነገር ደሞዝ አልነበረም፣ ምንም አልነበረም፣ ሰብአዊ እርዳታም አልነበረም፣ ምንም ነገር አልነበረም በዛ ወቅትና ዝም ብለን ነው የምንሰራው፣ ያለ ደሞዝ ነው የምንሰራው። ለታክሲም የለሽም፣ በእግርሽ ነው የምትሄጂው፣ ድካም አለ። ከዛ ሰርተሽ ስትመለሺ ቤትሽ ምንም ነገር የለም፣ ለልጆችሽ የምትሰጫቸው ምንም ነገር የለም። ስራሽ ውለሽ ስትመለሺ ቤትሽ ጨለማ ነው። ስለዚህ ብዙ ነገር አሳልፊያለሁ።
ጋዜጠኞች የሚዘግቧቸው ዜናዎች የሚያደርሱባቸው የስሜት ጫና በዘገባዎቻቸው ላይ እንዳይንጸባረቅ ጥንቃቄ ማድረግ የሙያው ስነ ምግባር ያስገድዳቸዋል። በመሆኑም ስሜታቸውን ከዘገባው ለማውጣትና ሚዛናዊ በሆነ መንገድ ለሕዝብ ለማድረስ ከፍተኛ ጥንቃቄ እንደሚያደርጉ ይገልጻሉ። ለዚያም ሚዲያው ውስጥ በተዋረድ የሚያገለግሉ አዘጋጆችና የአርትዖት ባለሙያዎች ትልቅ ሚና ይኖራቸዋል። በህክምናና ስፖርት ዙሪያ ጽሑፎችን በማጋራት የሚታወቀው የህክምና ባለሙያና የአይምሮ ጤና ተሟጋች ዶክተር ብሩክ ገነነ እንደሚለው ጋዜጠኞች በስራቸው ምክንያት በተደጋጋሚ የሚሰሟቸው መልካም ያልሆኑ ዜናዎች ከስራው ባህሪ ጋር ተዳምሮ የአይምሮ ጤናቸውን አደጋ ላይ ይጥለዋል።
ጋዜጠኞች ከስራቸው ባህሪ አንጻር በተደጋጋሚ ዜናዎችን ይከታተላሉ፣ ትንሽ የሚረብሹ ምስሎችን ያያሉ፣ ይመለከታሉና እነዚህ ከፍተኛ የሆነ ጭንቀት ሊፈጥሩባቸው ይችላሉ፣ ድባት ውስጥ ሊከቷቸው ይችላሉ። ከዛ በተጨማሪ ደግሞ ሰዎች ታሪኮቻቸውን በሚነግሯቸው ጊዜ ራሱ ያንን እነሱ ወደ ራሳቸው ኢንተርናላይዝ አድርገው ወይም ወደ ውስጣቸው አምጥተው የሚደርስባቸው ሌላ ተጨማሪ ጫና ሊኖር ይችላል እና ሄደው ደግሞ በአካልም ሪፖርት የሚያደርጉ ከሆነ ለምሳሌ ከትራውማ ጋር የተያያዙ ወይም ደግሞ ሰቆቃ ጋር የተያያዙ የአይምሮ ችግሮች ሊደርስባቸው ይችላል። ለምሳሌ ፒቲኤስዲ የምንለው ድህረ አደጋ ሰቆቃን የመሳሰሉ ጫናዎች ሊደርሱባቸው የሚችልባቸው እድሎችም ከፊ ነው እና በጣም ዜናን በተለይ ደግሞ የሚረብሹ ዜናዎችን በተደጋጋሚ እና ለረጅም ጊዜ መመልከት እዛ ላይ አክቲቭ ሆኖ ኢንቮልቭድ መሆን ለተለያዩ ጫናዎች ሊያሳድር ይችላል።
ዶክተር ብሩክ በጋዜጠኝነት ስራው ምክንያት በጭንቀትና በድባቴ የተጠቁ በርካታ ጋዜጠኞችን ያገኛል። በሚዘግቧቸው ዘገባዎች ምክንያት ስለ ማህበረሰቡና ስለ ዓለም ያላቸው አመለካከት ሲቀየርም አይቷል። በአይምሮ ጤናቸው ላይ የሚደርሰውን ጫና መቋቋም አቅቷቸው ስራቸውን የለቀቁ ወይም የቀየሩ በርካታ ጋዜጠኞችንም ያውቃል። እሱ እንደሚለው ጋዜጠኞች በየዕለቱ ከሚከታተሏቸው ከፍተኛ መጠን ያላቸው አሉታዊ መረጃዎች በተጨማሪ በሚያጋሯቸው መረጃዎች ምክንያት በማህበራዊ መገናኛና በሌሎች መንገዶች የሚደርሱባቸው ጥቃቶችም ለተጨማሪ የአይምሮ ጤና ችግር ያጋልጧቸዋል።
ማህበራዊ ሚዲያ ላይ የሚሰሩ ጋዜጠኞችን አታክ በሚያደርጉበት ጊዜ በቀጥታ ነው እነሱን ተጽዕኖ የሚያሳድርባቸው። በተለያዩ መንገዶች ሊሰደቡ ይችላሉ፣ ስቶክ ሊደረጉ ይችላሉ፣ ወይም ደግሞ እያንዳንዱ እንቅስቃሴያቸውን በፊዚካሊ ሊከታተሉባቸው የሚችላቸው ሁኔታዎች ሊኖሩ ይችላሉ። ቤተሰቦቻቸው ላይ የሚደርስ ጫና ሊኖር ይችላል። የራሳቸውን ፐርሰናል ኢንፎርሜሽን ሊያጋሩባቸው ይችላሉ። ስለዚህ እነዚህ ሁሉ በጣም ከፍተኛ የሆነ ጭንቀት ውስጥ፣ ድባት ውስጥ፣ ግራ መጋባት ውስጥ፣ ራስን የማግለል ሁኔታ ውስጥ ሊከቷቸው ይችላል እና እነዚህም ሌሎች የምናስተውላቸው ነገሮች ናቸው። ማህበራዊ ሚዲያ እንቅስቃሴዎቻቸውን በእነዚህ አይነት ምክንያቶች የገደቡ ወይም ደግሞ ወደ ሌላ ማህበራዊ ሚዲያ ሙቪ ያደረጉ አካውንታቸውን የቀየሩ ሰዎች በርካታ ናቸው የማውቃቸው።
በተለይ በማህበራዊ ትስስር ገጾች አማካኝነት ጋዜጠኞች ላይ የሚሰነዘሩ ጥቃቶች በማንነት ላይ ያነጣጠሩ መሆናቸውን የምትገልጸው ካሳይን የጫናውን ክብደት ታስረዳለች።
ለራሴ ግብአት እንዲሆነኝ ለኤክስፐሪመንት በሚል በምሰራቸው ዘገባዎች ላይ ኮሜንቶቹን የተወሰነ ለማየት ሞክራለሁ እና አሁን ባለው የኢትዮጵያ ፖለቲካ ውጥንቅጥ እንደተረዳሁት እውነት አንጻራዊ ነው፣ በጣም አንጻራዊ ነው። ማን የሰራውን ዘገባ የሚለው ደግሞ ከዘገባው በላይ ትኩረት ይሰጠዋል። እኛ ሀገር በተለይ ዘገባውን የሰራው ሰው ማንነቱ ከታወቀ፣ ለምሳሌ ስሙ፣ ብሔር ማንነቱ፣ ሃይማኖቱ ከሆነ ጾታን ጨምሮ ዘገባውን ወይም ኮንተንቱን ይዞ ገንቢ ግብአት ከመስጠት ይልቅ ማንነቶቹን አታክ የማድረግ ነገር አለ። በጣም የሚከባበዱ ስሞች ይሰጣሉ፣ ይለጠፋሉ። ስምን የሚያጎድፉ የሚዘርፉ ነገሮችን የመለጠፍ ነገር በጣም ተለምዷል።
ጋዜጠኞች በስራቸው ምክንያት ባይምሮ ጤናቸው ላይ የሚደርሰውን ችግር የበለጠ አደጋች የሚያደርገው አብዛኞቹ የሚዲያ ተቋማት በግንዛቤ ጥረት ወይም በአቅም ውስንነት ምክንያት ችግሩን አውቀው ድጋፍ አለማድረጋቸው መሆኑን ባለሙያዎቹ ይስማሙበታል።
አድማጮቻችን፣ የምሽት ዝግጅቶቻችን እነዚህ ነበሩ። አብራችሁ ስለነበራችሁ እናመሰግናለን። መልካም ምሽት ይሁንላችሁ። Thank you.